የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ለምሽቱ ያዝናቸውን ፕሮግራሞች እናስተዋውቃችሁ። የተባበሩት መንግስታት የስደተኞች ድርጅት በኢትዮጵያ ለሚገኙ ስደተኞች ድጋፍ የሚውል ከ600 ሚሊዮን ዶላር በላይ ጠይቋል። ለምን?
ስደተኞቹ አቅም እያላቸው ብቃት እያላቸው ጊዜያቸውን ያለ ምንም ትምህርትና ስራ ካምፕ ላይ ቁጭ ብለው ከሚያሳልፉ ሰርተው እስካሉ ድረስ ከምንበትን ሀገርም ጭምር ይረዳሉ። ቢገጥሟቸው ሁኔታ ስራ ሲወድ ሀገራቸው ሲሄድ ደግሞ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ ዜጎች ይሆናሉ ማለት ነው።
የድርጅቱ የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ናቸው። ለማብራሪያ ተመልሰው ይመጣሉ። በሌላ ዘገባ ደግሞ መንግስት እስከ 2 ቢሊዮን ብር በጀት የቆረጠለት የወሎ ቴሪሸሪ ኬሪ ሕክምና እና የማስተማሪያ ሆስፒታል አፈጻጸም ላይ በህዝብና በመንግስት መካከል አለመተማመን ተፈጠረ።
ወደ 59 ሚሊዮን ብር 960 ብር ከ19 ሳንቲም አሁን አባይ ባንክ በብሎክ አካውንት ተቀምጧል የሚል ነው የተነገረ ከቦርዱ ጽህፈት ቤት።
በግሌም በቤተሰብም በሁላችንም ገንዘብ አዋተናል። ያን ገንዘብ ከዚህ ጋር አያገናኙት። የመጀመሪያው ነገር ግልጽ እንዲሆን የምንፈልገው እኛ ያ ራሱን የቻለ ኮሚቴ አለው፣ ራሱን የቻለ ቦርድ አለው፣ ራሱን የቻለ ሂደት አለው። በዛ ብዩ ቢያዩበት አያቀላቅሉት።
ዝርዝሩን ቆየት ብላችሁ ታደምጣላችሁ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጃናቸውን ዘገባዎችም ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በተባበሩት መንግስታት ድርጅት የስደተኞች ኮሚሽን በኢትዮጵያ የሚገኙ ስደተኞች ድጋፍ የሚውል ከ600 ሚሊዮን ዶላር በላይ ጠይቋል። ገንዘቡ ባለፈው ዓመት ኢትዮጵያ ስደተኞችን በተመለከተ ያወጣችውን ተራማጅ የተሰኘ ሕግም ተግባራዊ ለማድረግ እንደሚረዳ ይጠበቃል ተብሏል። ኮሚሽኑ ዛሬ በጄኔቫ ስዊዘርላንድ ይፋ ባደረገው መግለጫ በኢትዮጵያ የሚገኙ ከ700,000 በላይ ስደተኞችና ተቀባይ ማህበረሰቦችን ተጠቃሚ የሚያደርጉ ተግባራትን ለመደገፍ የሚያስችል ገንዘብ ከዓለም አቀፍ ለጋሾች ጠይቋል። ድርጅቱ ተግባራቱን ለማከናወን 658 ሚሊዮን ዶላር ነው የጠየቀው። መለስካቸው አመሃ በኢትዮጵያ የኮሚሽኑ ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔርን አነጋግሯል። የተጠየቀው ገንዘብ ለምን ዓላማ እንደሚውል ለተነሳው ጥያቄ አቶ ክሱት ገብረ እግዚአብሔር ከሚሰጡት ማብራሪያ ዘገባው ይጀምራል።
የታወቀው የኢትዮጵያ ውስጥ የሚመጡ ስደተኞች ቁጥር በየጊዜው እየጨመረ መጣው። ሲመጡ መመዝገብ አለባቸው፣ መሰረታዊ ፍላጎቶቻቸው መሞላት አለባቸው። መጠለያ፣ ውሃ፣ ሕክምና፣ ምግብ ወዘተ ያሉ ነገሮች አሉ። ከነዚህ መሰረታዊ ፍላጎቶች በተጨማሪ አሁን የመጣው ግሎባሊ እየመጣ ያለው ትሬንድ ስደተኞች ቁጭ ብለው የሚቀለቡ የሰብአዊ እርዳታ ብቻ የሚቀበሉ ሳይሆኑ ምጡ ሰርተው ራሳቸውን የሚደግፉ ለተጠለሉበት ሀገርም አስተዋጽኦ የሚያደርጉ መሆን አለባቸው የሚል አንደርስታንዲንግ አለ። ኢትዮጵያም አምና January 2019 ጥሩ ህግ አውጥታለች። ስደተኞች መስራትን የሚችሉበት ሁኔታ ተቀጥረው የሚሆን ወይም በራሳቸው ከኢትዮጵያውያን ጋር አብረው ሆኖ ሰርተው ከካምፕ ውጭም ሆነው የሚኖሩበት የሚማሩበት እና በራሳቸውም ደግፈው ህብረተሰቡንም የሚጠቅሙበት ሁኔታ እንዲፈጠር የሚያመቻች ሁኔታ ነው። ስለዚህ ከዛ አንጻር ይህንን ሁኔታ የሚያመቻቸው ነገሮች መስራት ቅድም ጭምር ነው።
የጠየቃችሁትን ገንዘብ ብዙ ጊዜ አታገኙም፣ እንዲያውም ከዚያ በእጅጉ ያነሰ ነው የምታገኙት እና ይሄ በጣም ትልቅ ችግር እንደፈጠረባችሁ ደጋግሜ ሰምቻለሁ። ይሄ የሚሆንበት ምክንያት ምንድን ነው?
እንግዲህ እንደሚታወቀው አሁን ባለው ሁኔታ ወይም እርዳታ ሰጪዎቹ ውስን መንግስታትና ሀገራት ናቸው። በዓለም ዙሪያ ያለው ቀውስ ደግሞ እየበዛ ነው የሄደው እና እርዳታቸው ያላቸው አቅም ለብዙ ሀገሮች ሲረዱ እንግዲህ ትንሽ ትንሽ ነው የሚደርሰን ማለት ነው። ስለዚህ መፍትሄው አሁን ምንድነው እየተደረገ ያለው የግል ሴክተሩ በዚህ ዙሪያ ላይ ጠንካራና ንቁ ተሳታፊ እንዲሆን የማግባባት ስራዎችን እየተሰሩ ነው። ዜጎችም በየሀገሩ ያሉ ዜጎችም ከትንሽ ጀምሮ እስከ የአቅማቸውን ያህል አስተዋጽኦ እያደረጉ ቀውን አስፈላጊውን በጀት የሚሞሉበት ሁኔታ ለመስራት እንቅስቃሴዎች እየተደረጉ ነው አሉ።
ስለዚህ በመሰረቱ የስደተኞችን ከአንድ ሀገር ወደ አንድ ሀገር በተለያየ ምክንያት የሚፈልሱና የሚሰደዱ ሰዎችን ለመርዳት የሚደረገው መሰረታዊ የአሰራርና የአስተሳሰብ ለውጥ የግድ የሚል መስሎታል? በዚህ ምክንያት
ትክክል። ለዚህም ነው አሁን ስደተኞች ቁጭ ብለው ሂማኒቴሪያን እርዳታ ጫማ የተያዝንባቸው ሳይሆን ከልማት ጋር መቆራኘት አለበት። የዩኤንኤችሲአር ስራ የስደተኞች ጋር የሚሰሩ ማንኛቸው ተቋማት ስራቸው ከልማት ጋር ተቆራኝቶ በኋላ በሂደት ራሳቸውን የሚችሉበት እና ረጂ አካላትንም ዝም ብሎ በእድሜ ልክ ማናስቸግርበት ሁኔታ እንዲፈጠር ነው። ትልቁ ነገር ግን ስደተኞቹ አቅም እያላቸው ብቃት እያላቸው ጊዜያቸውን ያለምንም ትምህርትና ስራ ካምፕ ላይ ቁጭ ብሎ ከሚያሳልፉ ሰርተው እስካሉ ድረስ ከምንበትን ሀገርም ጭምር ይረዳሉ። ድንገጥሟቸው ሁኔታው ስራሽ ወደ ሀገራቸው ሲሄድ ደግሞ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ ዜጎች ይሆናሉ ማለት ነው።
ከዚህም በተረፈ እነዚህ ስደተኞች በስራም ጭምር ነው ሰብአዊነታቸውንም የሰው ልጅነታቸውን የሚያገኙት እና ትልቅ ዋጋ ያለው ነገር ነው እና በዚህ ረገድስ ምንም ታስቡት ነገር አለ?
ትክክል ነው። እሱ ነው አሁን ትልቁ ትኩረቱ ያለው። ሰው መሆናቸው መታወቅ አለባቸው። የሰው ዲግኒቲ የምንለው ነገር ያላቸው ሰዎች ናቸው። ስለዚህ ሰርተው ጎጭ እየተጠበቁ ነው። እሱ እነሱ ሲወጡ በየመስኩ በኢንዱስትሪያል ፓርኮችም ጭምር እርሻም ጭምር ጥሩ ውጤት እያገኙ ነው። ይሄ ለሙከራ ነው፣ እየሰፋ እንደሚሄድ መንግስትም ቃል ገብቷል።
እሺ፣ በጣም አመሰግናለሁ ለዘወትር ትብብሮ።
እሺ፣ እግዚአብሔር ይስጥልኝ።
መለስካቸውንና አቶ ክሱት ገብረ እግዚአብሔርን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ወደ ወሎ ነው የሚወስደን። መንግስት እስከ 2 ቢሊዮን ብር በጀት የቆረጠለት የወሎ ቴርሸሪ ኬር የሕክምናና የማስተማሪያ ሆስፒታል አፈጻጸም በህዝብና በመንግስት መካከል አለመተማመን የፈጠረ ነው ሲሉ የደሴ ከተማ አስተያየት ሰጪዎች ተናገሩ። ፕሮጀክቱን በባለቤትነት የተረከበው ወሎ ዩኒቨርሲቲ ግን ሆስፒታሉ ደረጃውን ጠብቆ እንዲሰራ አስፈላጊውን ሁሉ እያደረግኩ ነው ብሏል። መስፍን አራጌ ከስፍራው ተከታዩን ዘገባ አጠናቅሯል።
ፕሮጀክቱ ይፋ ከሆነበት ከ2002 ዓ.ም ጀምሮ በህዝቡ ሀብት ይሰራል በሚል በተለያዩ የገቢ ማስገኛ ዘዴዎች በርካታ ሚሊዮን ብሮች ከህዝቡ መሰብሰቡን ነዋሪዎች ይናገራሉ። ያለው የኑሮ ውድነት ቢፈታተነንም ከመቀነታችን ፈተን ኪሳችን እንዳብሰን ፕሮጀክቱን የደገፍነው በምስራቅ አፍሪካ ሪፈራል አገልግሎት የሚሰጥ የመጀመሪያ ሆስፒታል ይሆናል በመባሉ ነበር የሚሉት ነዋሪዎቹ፣ አሁን ግን ፕሮጀክቱ ከህዝብ ወደ መንግስት ተዘዋውሯል። በምስራቅ አፍሪካ ደረጃ ሳይሆን በሀገሪቱ ውስጥ ካሉ ሆስፒታሎች ጋር ተመሳሳይ ሆኖ ይሰራል መባሉ ቅሬታ ፈጥሮብናል ብለዋል።
የወሎ ቴርሸሪ ጉዳይ ሲጀመር በህዝብ ይሰራል ተብሎ የተጀመረው ያም ስለነበር ነው። በኢትዮጵያም በአውሮፓም በአሜሪካም ሀብት ሲሰበሰብ የነበረ በኋላ ላይ ጠቅላይ ሚኒስትር ኃይለማርያም እንደገና በመንግስት ልንሰራው ነው የሚል ሀሳብ ደግሞ ነገሩ ጥሩ ሀሳብ ነው እንተባበራለን ማለት ነው። ህዝቡም ይዋጣል፣ መንግስትም ያረዳል፣ እንሰራለን ማለት ነው። ፋይናሊ ደግሞ ጠቅላይ ሚኒስትር አብይ የመጡበት ዘመን አላቀውም ያሉ እንደ ሀረር፣ እንደ ጎንደር፣ እንደ ድሬዳዋ ሪፈራል ሆስፒታል ላሰራላችሁ ይህን ያህል በጀት አጸድቄላችኋለሁ ነው ያሉ።
ፕሮጀክቱ በመንግስትና በህዝብ መካከል አለመተማመን ፈጥሯል የሚሉት አስተያየት ሰጪዎች ከህዝቡ የተሰበሰበው ገንዘብ የት ደረሰ፣ ኮሚቴዎቹስ የት ገቡ ሲሉ ይጠይቃሉ።
የተሰበሰበው ገንዘብ አለ፣ ያ ገንዘብ በየባንኩና በየሀገሩ ተበታትኖ ነው ያለው። ያንንም ራንስ ያደረግ የነበረው ኮሚቴ ወይም ቦርድ አካላት አሉ። እነሱ ራሱ አሁን የት እንዳሉ አይታወቁም። ስለዚህ አሁንም እየተማማን ነው። የማህበረሰብ ሀብት ነው እንጂ የግለሰቦች ሀብት አይደለም። ስለዚህ ይሄንን ሀብት ሊረከብ የሚችለው ሶሳይቲ ደግሞ በነበረው ገንዘብ ላይ በቂ መረጃ ሊኖረው ይገባል።
የፕሮጀክቱ የፋይናንስና ንብረት ኃላፊ አቶ አስማማው አባተ ዝርዝር ምላሽ የቀድሞ ቦርድ አባላት በተገኙበት እንደሚሰጥ አረጋግጠዋል።
የብር የገባው በብሎክ አካውንት ስለሆነ ወደ ቦርዱ ነው የገባው። ቦርዶ የሚያንቀሳቀሰው በአገር ደረጃ እኔም ጠይቄ እንደተረዳሁት ዛሬ ላይ ጠይቄ ምን ያህል ነው የሰበሰባችሁት ከሌሎች ከአዲስ አበባም በውጭም ካለም ከጎንደርም ከጅማም ከሌላም የተሰበሰበ ብር በአጠቃላይ ወደ 59,960,000 ብር ከ19 ሳንቲም አሁን አባይ ባንክ በብሎክ አካውንት ተቀምጧል የሚል ነው የተነገረ ከቦርዱ ጽህፈት ቤት።
የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታሁንም ከህዝቡ የተሰበሰበው ገንዘብና ቁሳቁስ እስካሁን ለዩኒቨርሲቲው ገቢ አለመሆኑን ተናግረዋል።
በግሌም በቤተሰብም በሁላችንም ገንዘብ አዋተናል። ያን ገንዘብ ከዚህ ጋር አያገናኙት። የመጀመሪያው ነገር ግልጽ እንዲሆን የምንፈልገው እኛ ያ ራሱን የቻለ ኮሚቴ አለው፣ ራሱን የቻለ ቦርድ አለው፣ ራሱን የቻለ ሂደት አለው። በዛ ብይ ቢያዩበት አያቀላቅሉት። ገንዘባችንን አውጥተን እንዲህ ብለን እንዳ ብለን ይሉናል። እኛም ገንዘቡ እኛው ራሱ ጠያቂ ነን። ይሄ ፕሮጀክት ግን ለዥም ዓመት ያስቆጠረ የህዝብ ጥያቄ ስለነበረበት በህዝብ በተሰበሰበ በቢሊዮን የሚቆጠር ብር ሊሰራ ስለማይችል የአባይም ግድብ እዚህ ጎን ለጎን ስላለ ያኛው ጽህፈት ቤት ለወሎ ዩኒቨርሲቲ አስረክቦ ትምህርት ሚኒስቴር እንዲሰራው ስምምነት ስለተደረገ ተብሎ እኛ እንድንረከብ ተደረግን። ያለውንም ገንዘብ አንድ አዳራሽም ቻለች ምንም ተለች በህዝቡ ስም ለብቻ እንዲሰራ፣ ከዚህ በቀረው ግን መንግስት እንዲሰራው ተስማምተናል። ያመረካከብ እስካሁን ድረስ አልተፈጸመም። ገንዘቡም ቁሳቁስም ሌላውም አሰር ጽፈት ቤት እየተበሰብኩ ነው፣ ገና የተበተነ ብር አለ ስላለ እየተበሰበ ይመስለኛል።
ፕሮጀክቱን በባለቤትነት እየመራው ያለው ወሎ ዩኒቨርሲቲ ፕሮጀክቱን ከተረከበበት ከ2008 ነሐሴ ወር ጀምሮ አስፈላጊውን ሁሉ እያደረግኩ ነው ይላል። የዩኒቨርሲቲው ፕሬዚዳንት ዶክተር አባተ እንደሚሉት ቴርሸሪ ወይም ሶስተኛ ደረጃ የሚባለው አገልግሎቱ እንጂ ህንጻው አይደለም። ከነባሩ ዓላማ የተቀየረ ነገር የለም የሚሉት ዶክተር አባተ አገልግሎቱን በተባለው ደረጃ ለማሰራት ነባሩ ዲዛይን ላይ ያሉ ጠንካራ ጎኖችን በማካተትና ማሻሻያዎችን በመጨመር ምክረ ሀሳብ እንደተደረገበት ጠቅሰዋል። የኩላሊት ንቅለ ተከላን ጨምሮ ውስብስብ የህክምና አገልግሎቶች ይሰጣል የተባለለት ሆስፒታል በውስጡ የተለያዩ ተቋማትንም እንደሚያካትት ተነግሮለታል።
ሆስፒታሉ ለምሳሌ የባህል ህክምናን ያካተተ ሄሊኮፕተር ማረፊያው የት መሆን መቻል አለበት፣ ህንፃው ምን አይነት መሆን አለበት፣ አይጠየፍ አዳራሽ እና የወሎም ባህል ያካተተ ከዲዛይኑ ጀምሮ አቅርበዋል። ጎን ለጎንም ፋይፍ ስታር ሆቴል ይህን ያካትት የሚችል ዲዛይኑን አካተው ይሄ ሁሉ አልነበረም። ፊቱ ላይ ቪአይቪ ሩም አልነበረም። ምስቱ ላይ በየት በኩል መጥቶ ሄሊኮፕተር አልፎ ህክምና ሊሰጥ የሚችል አለም በምስራቅ አፍሪካ ያካተተ የሚል ይሄ ሁሉ ዝርዝር አልነበረውም ከአሁን በፊቱ ላይ። ያንን ዘርዝረው ትናንት አቅርበውታል።
ለ1360 የመጀመሪያና የሁለተኛ የህክምና ዲግሪ ተማሪዎች የማደሪያ ቤት በ400 ሚሊዮን ብር ተሰርቶ እየተጠናቀቀ መሆኑም ታውቋል። ዓለም አቀፍ ጨረታ ወጥቶ የሆስፒታሉን ግንባታ ለማስጀመርም እንቅስቃሴ ላይ መሆናቸውን ዶክተር አባት አስረድተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ኦሮሚያ ክልል ነው የሚወስድን። በኦሮሚያ ክልል ምዕራብ ሸዋ ኢጃጂ ከተማ በወጣቶችና ጸጥታ አካላት መካከል በተከሰተው ግጭት 4 ፖሊሶችና 2 ወጣቶች መቁሰላቸውን ፖሊስና ከቆሰሉ ወጣቶች ቤተሰቦች ገልጸዋል። ፖሊስ ግጭቱ እንዲቀሰቀስ ምክንያት ሆኗል ብሎ የጠረጠራቸውን 3 የወረዳው ኦርቶዶክስ ካህናትና 50 ገደማ ወጣቶችን ማሰሩን አስታውቋል። የምዕራብ ሸዋ ሀገረ ስብከት ስለ ጉዳዩ እንደሚያውቅ ገልጾ ችግሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብሏል። ናኮር መልካ ዝርዝሩን ይዟል።
በምዕራብ ሸዋ ኢሉገላ ወረዳ ኢጃጂ ከተማ የጥምቀት ክብረ በዓልን ተከትሎ በቃና ዘገሊላ ዕለት ማለትም ጥር 12 2012 ዓ.ም የቅዱስ ሚካኤል ታቦትን ወደ ቤተ ክርስቲያኑ ሸኝተው በሚመለሱ ወጣቶችና የጸጥታ አካላት መካከል ነው ግጭቱ የተከሰተው ይላል አንድ ሞቱማ ነጋሳ ባላለው የሚል የአይን እማኝ። ግጭቱንም ተከትሎ 2 ወጣቶች በጸጥታ አካላት በተተኮሰ ጥይት ተመተዋል ይላል ሞቱማ። ባለፈው ማክሰኞ የሚካኤል ታቦት በስነ ስርዓት ነበር ወደ ቤተ ክርስቲያኑ የገባው። እስጢፋኖስ ፊት ለፊት አንድ ለነዳጅ ማዳ ኢንቨስትመንት የተሰጠ መሬት አለ። ወጣቶቹ እዚህ ስፍራ እንደደረሱ አጥሩን አፈረሱት። ፖሊስ መጣ። ከዛም በፖሊስና ወጣቶች መካከል አለመግባባት ተፈጠረ። በመሳሪያ የተመቱ 2 ወጣቶችም አሉ። የሃይማኖት አባቶችም ወጣቶቹን ተው እያሉ ሲያረጋጉ ነበር። 3 ካህናትና ከ50 በላይ ወጣቶችም በወረዳው ፖሊስ ታስረዋል ሲል ተናግሯል ይህ የአይን እማኝ። በግጭቱ ከቆሰሉ መካከልም ለደህንነቴ ስለምሰጋ ስሜን አልጠቅስም የሚለው ወጣት ወንድሙም የግጭቱ ሰለባ መሆኑን ተናግሯል። አንድ ነገሩን ለማረጋጋት የሄደ ወንድሜ ነገሩ እንዲረጋጋ በመማጸን ላይ ያለ ከጸጥታ አካላት መካከል በጥይት መቱት። እኔም ወንድሜን ለመውሰድ ስሄድ እግሬ ላይ በመሳሪያ መቱኝ። ስፍራው በየዓመቱ መስቀል በዓል የሚከበርበት በመሆኑ የነዳጅ ማደያ ከሆነ የእሳት አደጋ ሊነሳ ይችላል። ስለዚህ እዚህ መሆን የለበትም ነው የህዝበ ክርስቲያኑም ሆነ የቤተ ክርስቲያኑ ጥያቄ። የግጭቱን መነሻና እሱን ተከትሎ ስለወሰዱት እርምጃ የኢሉ ገላን ወረዳ ፖሊስ አዛዥ ኮማንደሩ አጋሪ ብርሃኑ እንዲህ ይገልጻሉ። ለግጭቱ መንስኤ የሆነው ለማዳያ የተከለለ ቦታን ለቤተ እምነቱ ይገባል በሚል ወጣቶቹ ሄደው በጉልበት አጥር በማፍረሳቸው ነው። ሲያነሳሱ የነበሩ ደግሞ የታሰሩ ካህናት ናቸው። ለዚህም ደግሞ የድምፅ ማስረጃ አለን። ግጭቱን ተከትሎ አራት ፖሊሶች ወጣቶች በወረወሩት ድንጋይ ቆስለው ሁለቱ እዛው ሲታከሙ ሁለቱ ደግሞ ለተሻለ ሕክምና ወደ አዲስ አበባና ነቀምቴ ተልከዋል ብለዋል አዛዡ። ሁለት ወጣቶች ፖሊስ በተኮሰው ጥይት ተመተዋል ስለተባለው ተጠይቀው አንድ ወጣት በድንጋይ መመታቱን ብቻ ነው የማውቀው ብለዋል። በአሁኑ ሰዓት ግጭቱን በመቀስቀስ የተጠረጠሩ 3 ካህናትና ተሳትፈዋል ያሏቸው ከ40 እስከ 50 ሰዎችም መታሰራቸውን ኮማንደው አጋሪ ጨምረው ገልጸዋል። ጃጂ አሁን ወደ ቀድሞ መረጋጋቷ ተመልሳለች ሲሉ አክለዋል። ለመሆኑ ይህ ውዝግብ ያስነሳው መሬት ይዞታ የማን ነው ብለን የኢጃጅን ከንቲባ አቶ ነብሶ ሹሚን ጠይቀናቸው ነበር። ከ1989 ዓ.ም ጀምሮ መሬቱን በኢንቨስትመንት ለማልማት የተረከቡ ግለሰቦች 23 ዓመታት ምንም ስራ ስላልሰሩበት ውሉ ተቋርጧል። ውድድር ቢካሄድበትም የተባለው ዋጋ ማቅረብ ባለመቻሉ በሶስተኛ ዙር ጨረታ ለሌላ ባለ ሀብት ከተላለፈ በኋላ መሬቱ ከቤተ ክርስቲያኑ ጎን ስለሚገኝ ይሰጠን የሚል ጥያቄ መጣ። መሬቱ በህጋዊ መንገድ ለሌላ ባለ ሀብት በመሰጠቱ ጥያቄው እንደማይስተናገድ ነገረናቸው ነው የተለያየ ነው። ከዚህ በፊት ቦታው የመስቀል በዓል የሚከበርበት ነበር ብለው ቅሬታ አቅራቢዎች ላነሱትም ጫካ የነበረና አንድም ሃይማኖታዊ በዓል ተከብሮበት የማያውቅ ከተማው ለኢንቨስትመንት ስራ ያስቀመጠው ቦታ ነበር ሲሉ መልስ ሰጥተዋል። ግጭቱን የሃይማኖት ለማስመሰል ጥረት ቢደረግም ከኦርቶዶክስ ምዕመናንና የከተማው ሌላ ሃይማኖት ተከታዮች ጋር በመሆን ማስቆም ተችሏል ያሉት ደግሞ የኢሉ ገላን አስተዳዳሪ አቶ ከበር ኩንዳሻው ናቸው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምዕራብ ሸዋ ሀገረ ስብከት ዋና ስራ አስኪያጅ ሊቀትጓን ቀሲስ ያሬድ አበበ ስለ ጉዳዩ መረጃ እንዳላቸው ጠቅሰው ነገሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብለዋል።
ምን ያህል ካህናት ናቸው የታሰሩ የተባለው? አሁን ዲያቆናትም ካሉበት
አሁን ያው ያሉት ካህናት ሲጀምር እዛ አካባቢ በጣም ትክክል ናቸው። ከዞኑ መስተዳደር የተላኩ ሰዎች ይህን ጉዳይ ሊያጣሩ ሲሄዱ ለማጣራታቸው ትልቅ ግብዓት ሊሆን የሚችለው የወረዳ ቤተ ክህነት ኃላፊ መገኘት ነው። ለማንኛውም ከእናንተ ጋራ ዲፕሎማሲያዊ የሆነ መንገድ ይነጋገር ተብሎ ነበረ። ከዛ እንዲለቀም ተደረገ። ስራው ለውታል ይመስለኛል። እንዲህ 5-4 ሊሆን ይችላል። ዲያቆናትም እንዲሁ ደግሞ ወጣቶችን ጠየታቸው እየተወሰዱ እየታሰቡ ነው ተብሎ ነው የሚነገረው እንጂ ትክክለኛውን ቀመርና ቁጥር አሁን ይሄ ነው ለመናገር ያስቸግራል።
የገጠመው ችግር በፍጥነት ይፈታ ዘንድም ለኦሮሚያ ክልል ምክትል ርዕሰ መስተዳደር ጽህፈት ቤት እንደሚያመለክቱ አስታውቀዋል። ለአሜሪካ ድምፅ ናኩር መልካ ካምቦ።
የአምቦውን ዘጋቢያችን ናኩር መልካ ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ መሰናዷችንን ነው።
ወደ ተከታዩ ዘገባ ስናልፍ አጨቃጫቂና አከራካሪ የሆነው ስፖርትን በመጠቀም የሚደረግ ውድድር ላይ እናተኩራለን። ይህ በቅርቡ በኢትዮጵያ አንዳንድ ከተሞች የተጀመረው ስፖርትን ተገን ያደረገ ውድድር በወጣቶች ላይ የሚያስከትለውን ጉዳት በተመለከተ የሴቶች ህጻናትና ወጣቶች ሚኒስቴር ከተለያዩ አካላት ጋር ውይይት መድረክ አዘጋጅቶ ነበር። ኤደን ገረመው ዘገባ አላት።
የኢትዮጵያ ብሔራዊ ሎተሪ በሚኒስትሮች ምክር ቤት ደንብ ቁጥር 160/2001 መሰረት ስፖርታዊ ውድድር ከሎተሪ ጨዋታዎች አንዱ መሆኑን በመደንገግ ከ2005 ዓ.ም ጀምሮ ስፖርታዊ ውድድር ቤቶች ወደ ገበያ ገብተው ስራ እንዲጀምሩ ፍቃድ ሰጥቷል። ይሁንና ስፖርታዊ ውድድሮች ከጤናማ የጊዜ ማሳለፊያነት ወደ ቁማርነት እየተቀየሩ ወጣቱ ላይ ማህበራዊና ኢኮኖሚያዊ እንዲሁም ስነ ልቦናዊ ቀውሶችን እያስከተሉ መሆኑ በተከታታይ ሲነገር ቆይቷል። ከዚህም በመነሳት የኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስቴር የተለያዩ ባለድርሻ አካላትን በመጥራት የውይይት መድረክ አካሂዷል። አቶ አለሚ ሰይድ በሚኒስትሮች መስሪያ ቤት የወጣቶች ስብዕና ልማት ዳይሬክተር ሲሆኑ በውይይቱ ላይ ጥናት አቅርበዋል።
ጥናቱ ስፖርት ቤቲንግ በሚባለው የስፖርት ውድድር ወይም ቁማ በመላ ዓለም የተለመደ ቢሆንም በሀገራችን በቅርብ ጊዜ የገባው ነገር ግን በከፍተኛ ፍጥነት እየተስፋፋ ነው የሚገኘው እና ያው የስፖርት ውርርዱ ያው ማካሄድም ፈቃድ መስጠትም የሚችለው ብሔራዊ ሎተሪ ነው። በዚህ አማካኝነት እስካሁን ባለው ከብሔራዊ ሎተሪ አስተዳደር በተገኘው መረጃ ለ46 ካምፓኒዎች ፈቃድ ተሰጥቷል። እያንዳንዱ ደግሞ በርካታ ብራንቾች አሏቸው። ለምሳሌ አንደኛው 46ቱ አንደኛው ብቻ እንኳን አዲስ አበባ ላይ ወደ 65 ብራንቾች እንዳሉ መረጃዎች ያመለክታሉ። ተጋላጮች ወይም በዚህ ላይ ተሳታፊዎች በአብዛኞቹ ህፃናት፣ ታዳጊዎችና ወጣቶች ናቸው። ከእድሜ አንጻር በአብዛኞቹ አክቹዋሊ በእኛ ሀገር አሁን ሁሉም አወራራሽ ካምፓኒዎች አይደሉም። የተወሰኑት ላይ ከ18 ዓመት በታች ለሆኑ ታዳጊዎች የማይፈቀድ ይላል። ያው ግድግዳ ላይ የሚለጠፍ ብቻ አስገዳጅነት የለውም። ኮንትሮል ሜካኒዝም ወይም ቼክ ማድረጊያ ምንም አይነት ሜካኒዝም የለውም። መታወቂያ ማስጠየቂ ምንም አይነት ማስረጃ ተጠያቂ ብቻ ተለጥፋለች። እና በአብዛኞቹ ባደረግናቸው አሰስመንቶች አብዛኞቹ ከ15 ዓመት እስከ 35 ዓመት ባሉ የእድሜ ክልል ውስጥ ያሉ ናቸው። አንደኛ የሚያባክኑት ጊዜ ቲኬት ለመግዛት በራሱ ረጅም ሰልፍ ነው የሚሰለፉት እና ከ3 ሰዓት እስከ 6 ሰዓት የሚፈጁ አሉ። በነዛ በሳምንቱ 4 ቀናት 4ቱንም ቀን የሚሳተፍ አለ። 1 ቀን የሚሳተፉ አሉ። 2 ቀን የሚሳተፉ አሉ። ገንዘብ አንጻር ያው እንደ አቅማቸው ነው። ከ10 ብር ጀምሮ አለ። በሺዎች የሚቆጠሩ በ10 ሺህ በመቶ ሺህ የሚወራረዱበት ሁኔታ አለ እና ንብረታቸውን ሽጠው ባዶ የቀሩ የተለያየ መንገድ የተገኙ መረጃዎች ያሳያሉ።
አቶ አለሙ አክለውም ሁኔታውን ያባባሰው ደግሞ በዚህ የውርርድ ስፖርት ውስጥ የውጭ ባለሀብቶች ተሳታፊ መሆናቸውን ይጠቅሳሉ። የሚኒስቴር መስሪያ ቤቱ በቀጣይ ለህብረተሰቡ የግንዛቤ ማስጨበጫ ከመስጠት ጎን ለጎንም በሀገር አቀፍ ደረጃ የውርርድ ስፖርትን ለማስቆም በጥናት የተደገፈ ጥያቄ እንደሚያቀርብም ገልጸዋል።
ግን እጅግ በጣም መስፋፋት የጀመረው የውጭ ካምፓኒዎችን ጭምር ጆይንት ቬንቸር መግባት በመጀመራቸው በቴክኖሎጂ መታገዝ በመጀመራቸው በጣም መስፋፋት የጀመረው ባለፉት 2 ዓመታት። ያው የሚያስከትለው አደጋ ምንድን ነው? አምራቹም የዚህ ተሳታፊ ህጻናት፣ ወጣቶች ናቸው። እነዚህ ደግሞ እንደ ሀገራችን ታዳጊ ሀገር ነች። ከዚህ አንጻር ትልቁ ሪሶርስ ወይም ፕሮዳክቲቭ ፓወር የምንለው ክፍል ነው እየተጎዳ ያለው። አይምሯቸውን ፕሮሰስ የሚያደርገው ሱሰኛ ያደርጋቸዋል። የስራ ጊዜ ድርሻማል የምንለው የሰው ሀይልም እያሳጣን ያለ። ስለዚህ አሁን ትኩረቱ ምንድን ነው? መንግስት ያው ሁሉም አካላት ተረባርበው ጉዳዩን አጢነው ያለው ለብሔራዊ ሎተሪ የተሰጠው በደንብ በአዋጅ የተሰጠው ስልጣን አለ። ያ እንደገና እንዲጤንና አስቸኳይ መፍትሄ እንዲያገኝ ነው። እኛ በሴቶች ህጻናትና ወጣቶች ሚኒስቴር በኩል ጥረት እያደረግን ያለ ነው። በወጣቱም በሌሎችም ግንዛቤ መፍጠሩ ማስተማሩ እንዳለ ሆኖ፣ ነገር ግን ይሄ በህግ የተደገፈ በአዋጅ በደንብ የተደገፈ ስለሆነ የእኛ ሚኒስቴር መስሪያ ቤትም የሚኒስትሮች ምክር ቤት አባል ነው። ስለዚህ በሚኒስትሮች ምክር ቤት አዋጁ እንደገና እንዲታይ በአስቸኳይ እንዲታይና የሚኒስትሮች ምክር ቤት መፍትሄ እንዲያበጅለት እኛ ጫና መውጠር እንዳለብን ወይም ፕሮፖዛል ማቅረብ እንዳለብን።
አቶ አድኖ አበራ በሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ ናቸው። በውይይቱ ላይ በቂ የሚባሉ ባለድርሻ አካላት መገኘታቸውን ገልጸው የጉዳዩን አሳሳቢነት ላይ ስምምነት መደረሱና ለወጣቱም የተሻለ ጊዜ ማሳለፊያ ለማዘጋጀት እየሰሩ መሆናቸውን አሳውቀዋል።
መድረኩ በጣም እጅግ ሰፋ ያለ ነጥቦች የተነሱበትና ክርክሮችም ነበሩ። አንድ አይነት አቅጣጫ ብቻ ሲሆን ጥሩ አይደለም። የተለያዩ ሀሳቦች ቀርበው ከዚያ መጨረሻ ላይ በአቋም ደረጃ ከስምምነት ተደርሶ የሚወጣበት መድረክ ስለነበረ፣ አዎ ባለድርሻ አካላቶች በዚህ በሎተሪ ውርርዱ ጠቅላይ አቃቤ ሕግም ነበረ፣ እንዳሲ ብሔራዊ ሎተሪም ነበረ፣ የመምህራን ማህበርም እንደዚህ ነበረና ጥሩ መድረክ ነው ይባለት ነው። ሌላው ይሄ ነገር ለወደፊታችን ሀገር የሚጎዳ ነው፣ ትውልድን የሚጎዳ ስለሆነ ማህበራዊ ቀውስ የሚያስከትል ስለሆነ፣ ስለዚህ ይሄ ነገር እርምት ሊሰጠው ይገባል፣ መስተካከል አለበት። አሁን ወጣቱ ላይ የደረሰ ያለው ችግር መቀረፍ አለበት። ችግሩ የሚቀረፍበት ግን ውርርድ መዘጋቱ ብቻ መፍትሄ የሚሆን ከሆነም እሱን ለማድረግም ድረስ በአቋም ደረጃ እኛ እንደ ተቋም አቋማችንን አሳውቀን ሌሎቹንም ይተማመንበታል። ከኛ ስራ አጥነት እንደመኖሩ በቀን መንግስት በአገር አቀፍ ደረጃ በተቋማትን ደረጃ አሳይመንት ሰጥቶ ስራ አጥነት ችግሩን ለመቅረፍ ኮሚሽን እስከ ማቋቋም ድረስ የደረሰበት ያለበት ሁኔታ አለ።
በሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አድኖ አክለውም ወጣቶችና የህብረተሰቡ አካላት እነዚህን የውርርድ ስፖርቶችን አደገኝነት ተረድቶ ጊዜውን በአግባቡ እንዲጠቀም ያሳስባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
አሁን ደግሞ ወደ ደቡብ ክልል ነው የምንሻገረው። የአንበጣ መንጋ በደቡብ ክልል የተለያዩ ዞኖች ከፍተኛ አደጋ እያደረሰ መሆኑንና ለመቆጣጠርም አዳጋች መሆኑን የደቡብ ዘጋቢያችን ዮናታን ዘብዲዮስ አጠር ባለው ተከታዩ ዘገባ ያስቃኘናል።
የክልሉ እርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ዳንኤል ዳምጤ እንዳሉት በደቡብ ክልል በስዳማና ገዲዮ ዞን በቡርጅና አማሮ ልዩ ወረዳዎች የበረሃ አንበጣ መንጋ ተከስቷል። አቶ ዳንኤል በእነዚህ ቦታዎች የተከሰተውን መንጋ ሙሉ በሙሉና በከፊል መቆጣጠር ተችሏል ነው ያሉትም። አንዳንድ አካባቢዎች ግን አሁንም የመንጋ ወረራ ጉዳት ያደረሰ መሆኑን ገልጠዋል።
በዚህ ሰዓት ላይ ገዲዮ ሙሉ በሙሉ በሚባል ደረጃ ለቆቶ ሲዳማም ያሉ ወረዳዎች ላይ በዛው ልክ የወጣበት አግባብ አለ። አልፎ አልፎ አንዳንድ ቦታዎች ላይ ገባ ወጣ ማለት ነገር ካልሆነ በስተቀር ሙሉ በሙሉ በሚባል ደረጃ እዛም አካባቢ ላይ የመቆጣጠር ስራ ተሰርቷል። አማሩ ላይ ያለው በነበረበት የኬሚካል ርጭት በአውሮፕላን በታገዘ በተደጋጋሚ ተደርጓል። በዛም መሰረት እስከ 80% ድረስ መቆጣጠር የተቻለበት ሂደት አለ። የተወሰኑ የቀሩ የአንበጣ መንጋዎች እዚህም እዛም ተበታት ነው ያሉ። በህብረተሰቡ ከፍተኛ ርብር የመቆጣጠሩ ስራ እየተሰራ ነው ያለ። በአጠቃላይ አሁን ባለው ነባር ሁኔታ ክልላችን ውስጥ ያለውን ነገር ያው በህብረተሰቡ ነቃ ተሳትፎ ወደ መቆጣጠር ደረጃ እየደረስንበት ያለንበት ሂደት ነው ያለ።
በባህላዊ መንገድ በአርሶ አደሮች ጉልበትና በህብረተሰቡ ሰፊ ተሳትፎ መንጋው ለቆ እንዲወጣ ከማድረግና ሰብል ላይ ጉዳት እንዳያደርስ ከመከላከል በተጨማሪ ለሶስት ተከታታይ ቀናት በአውሮፕላን የኬሚካል ርጭት መካሄዱንም አቶ ዳንኤል ተናግሯል።
በአንድ ዙር ርጭት ምናልባትም ከ3-5 ድረስ ምልልስ ያለበትም በተለይ አማሮ ተራራማና ሸለቋማ አካባቢ ላይ ስለነበር የመጣው አውሮፕላን እነዛን ተራራዎችና ሸለቆች አካባቢ ላይ ወርዶ ከመርጨት ጋር ተያይዞ የተወሰነ የአቅም ውስንነት ያለበት ስለነበረ ከፌዴራል ግብርና ሚኒስቴር ጋር በመነጋገር ሌላ ተቀያሪ ረዥም ርቀት የሚጓዝ ጠንካራ አውሮፕላን እንዲመጣ ተደርጎ ነው። እንግዲህ የአውሮፕላን በተደጋጋሚ ለሁለት ቀን ጠዋትና ማታ ምናልባትም ከ5 በላይ ዙሮችን እየተመላለሰ ርጭት አካሂዷል።
በአማሮ የተከሰተውን የአንበጣ መንጋ 80% መቆጣጠር የተቻለ ሲሆን ስዳማን በከፊል ገዲዮ ዞን ሙሉ በሙሉ ከመንጋው ወረራ መቆጣጠር መቻሉን ገልጠዋል። መንጋው በሰብሎች ላይ ያደረሰውን ጉዳት በተመለከተም የተጣራ ሪፖርት አለመጠናቀሩን ገልጠው ጉዳቱ ግን የከፋ አለመሆኑን እርግጠኛ መሆን ይቻላል ነው ያሉት። አዲስ የአንበጣ መንጋ ወረራ በኢትዮጵያ የተስፋፋ መሆኑንና በአገሪቱ የግብርና ምርት ላይ ጉዳት ሊያደርስ እንደሚችል በተባበሩት መንግስታት ድርጅት የዓለም የምግብና የግብርና ድርጅት ትላንት ባወጣ ሪፖርት አስታውቋል። ድርጅቱ የአንበጣ መንጋ ወረራ ለመከላከል ለወራት ጥረት ቢደረግም ወደ አዲስ አካባቢዎች መንጋው የተሰራጨ መሆኑን ያስታውቀው 2350 ካሬ ኪሎ ሜትር ስፋት ላይ መንጋው ማረፉን የሚገልጠው ይኸው የድርጅቱ መግለጫ በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ፣ በትግራይ፣ በድሬዳዋ ከተማና በደቡብ ክልል መንጋው ተከስቷልም ብሏል። እንደ አውሮፓውያኑ አቆጣጠር ከ2019 ጀምሮ 125 ወረዳዎችን የወረረው የበረሃ አንበጣ መንጋ በግብርና ምርት ላይ፣ በእንስሳት የግጦሽ መሬትና በደን ሽፋን ላይ ጉዳት ሊያደርስ እንደሚችል በተለይም የቀጠናውና የሀገሪቱን የምግብ ዋስትና ፕሮግራም ሊፈታተን እንደሚችል አስታውቋል መግለጫው። አቶ ዳንኤል ለዘላቂ መፍትሄ ከፌደራል መንግስት ጋር በመተባበር ድንበር ያለፈ የኬሚካል ርጭት እንደሚደረግም አስታውቀዋል።
በዚህ ሰዓት ላይ የኬሚካል ርጭት አውሮፕላኑ ረዥም ርቀት የሚጓዝ ከመሆኑ ጋር ተያይዞ ኦሮሚያ ክልል እስከ ቦረና ዞን እስከ ተልተሌ እስከ ኬንያ ድንበር ድረስ ሄዶ የሚረጨበትን ሂደት ኦልሬዲ ተመቻችቶ መርጨት ጀምሯል። በጉጂ አካባቢ፣ በቦረና አካባቢ አውሮፕላኑ ከኛ ድንበርም አልፎ ፌዴራል ጋር በመነጋገር ከኦሮሚያ ክልል ጋር በቅንጅት እየተሰራ ነው ያለ። ምክንያቱም የሚመጣውን እዛው ለማስቀረት እየተሰሩ ያሉ ስራዎች አሉ። እነዛን ስራዎች አጠናክሮ መቀጠል ብቻ ነው፣ ሌላ ምንም አማራጭ የለም። ያንን ደግሞ ውጤታማ ነው። በዛ
በኢትዮጵያና በሶማሌ አሁንም የተስፋፋ መሆኑና በሶማሌ የሚገኘውን ሰፊ የአንበጣ መንጋ መራቢያ መቆጣጠር አለመቻሉ የመከላከል ስራውን አዳጋች ማድረጉን ሪፖርቱ አብራርቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ላደረሰን ዘገባ እናመሰግናለን። አድማጮች እንግዲህ ለዛሬ ምሽት የያዝነው ዝግጅታችን በዚሁ ተጠናቅ። ፕሮግራሙን በመምራት አብሬያችሁ ያመሸሁት ጽዮን ግርማ ነበሩ። ከማክቢል ያቤሮ የቤቲ ጂን ገርዬ የተሰኘውን ዘፈን መርጦ አብሮን አምሽቷል በማቀናበር። ለዛሬው እንግዲህ ደህና ደሩ። በሰኞ ምሽት መደበኛ ዝግጅታችን ጠብቁን። ደህና ደሩ። Never ever end life.
Kun Radio Sagale America Team. Radio Sagale America.